ስርዓተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ስርዓተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ጥቅምት 17 ቀን 2012 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን የምንጀምረው የሳምንቱን ዋና ዋና ዜናዎች በምንተነትንበት የፍካሪ ዜና ፕሮግራማችን ይሆናል። በማስከተል አገርን ለማዳን ካለፈው መማር በሚል ርዕስ ባሳለፍነው ሳምንት አቅርበነው የነበረውን ሀተታ በድጋሚ እናሰማለን። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ለኢትዮጵያ የሚበጁ አንድነትን የሚያጠናክሩ ትንተናዎችን በልሳኑ ዴሞክራሲያ ሲያስተላልፍ ቆይቷል። ለ45 ተከታታይ አመታት ኢሃፓ ትልቅ የተመክሮ ቤት ነው። የጽኑ አልበገርባይ ጀግኖች ድርጅት ጽንፈኞች ህዝብን በጎሳ ማፋጀት ያቀታቸው ወደ ሃይማኖት ዞረዋል። በቅርቡ የተከበረውን የጥምቀት በዓል ለመበጥበጥ የተደረጉ ሴራዎችን ያስታውሳል። በ2007 ዓመተ ምህረት በሐምሌ ወር ሀገር የጋራ ሃይማኖት የግል በሚል ርዕስ ያስተላልፈውን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በናይጄሪያ ካለው አሸባሪ ቡድን ቦኮ ሐራም በተቆረጀና በሊቢያ ኢትዮጵያውያንን በሃይማኖታቸው ምክንያት በሰይፍ ካረደው የአይሲስ አረመኔ ቦዘኔዎች እኩይ ሰይጣናዊ ተግባር ገልብጦ አክመቢስ አማራ ልጃገረዶችን አግቶ ይዞ መዳረሻቸውን ያጠፉት ቦለጋ የመሸጉት ተራ አሸባሪ ወንበዴዎችን ጉዳይ አገዛዙ እርስ በርስ የተጣረሱ መግለጫዎችን በመስጠት እየሸፋፈነው መሆኑ ግልጽ ሆኗል። እነዚህ ከታገቱ ወደ 2 ወራት የተጠጋቸው በደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩ ወጣቶች ያሉበት ሁኔታ እስካሁን አለመታወቁ ለወላጆቻቸው ታላቅ ሰቆቃ ሆኗል። በሆነ ባልሆነ ጉዳይ እንደ ጣቃ የሚቀደደውና ከቡራዩ ጀምሮ በንጹሃን ዜጎች ላይ ለሚደርሱ ግድያዎች፣ ማፈናቀሎችና ዘረፋዎች አንድ ጊዜም አሸባሪ ወንጀለኞቹ ላይ እርምጃ ሲወስድም ሆነ ተበዳዮቹን ሲከስ ያልታየው የኖቤል የሰላም ተሸላሚ አገሪቱን ወደማትወጣው በጥብጥ እየከተታት መሆኑ እየታየ ነው። የኮሎኔሉ ሹም አፈቀላጤ 21 የታገቱ ተማሪዎች ተለቀው በእጃችን ናቸው ብሎ መግለጫ ከሰጠ ከሳምንት በላይ የሆነው ሲሆን እስካሁን ተፈቱ የተባሉት ተማሪዎች ከወላጆቻቸው ጋር አለመገናኘታቸው ያገዛዙን ሚና አጠራጣሪ አድርጎታል። የወያኔው ቅሪት በአዴን አዴፓ ባሸባሪ ወንበዴዎቹ የታገቱትን ተማሪዎች ለማፈላለግም ሆነ ወላጆቻቸውን ለማጽናናት ያደረገው አንዳችም ሙከራ የለም። ይልቁንስ በአዘን የተጎሳቆሉት የተማሪዎቹ ቤተሰቦች ልጆቻቸውን እንዲያፈላልጉላቸው ተሰብስበው በመሄድ ያቀረቡትን አቤቱታና ተማጽኖ ባለስልጣኖቹ ጉዳዩን ለፖለቲካ ፍጆታ አውላችኋል በማለት እንዳስፈራሯቸው ወላጆቹ አጋልጠዋል። ይዘገባ እስከ ተጠናቀረበት ወቅት ድረስ አገዛዙ በግልጽ የሚያውቀውን የወጣቶቹን እጣፈንታ ይፋ አላደረገም። የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ጥር 6 ቀን የአማራ ተማሪዎችን አፈና ግድያና ሰቆቃ መባባስን አስመልክቶ ባወጣው መግለጫ እንደ ደምቢዶሎ ባሉ የኦሮሞ አካባቢዎች ያሉ የአማራ ተማሪዎች በቦኮ ሐራም ዘይቤ ሲገደሉ በግብረሰየል ሲሰቃዩና በግዳጅ ሲደፈሩ መዳረሻቸው ሲጠፋ ጠቅላይ ሚኒስትር ተብየውና ያገዛዙ ባለስልጣኖች ይህን በሚመለከት ዝምታን መርጠዋል ብሏል። መግለጫው በተጨማሪም 13 ሴቶችና 4 ወንዶች በአሸባሪዎቹ ታፍነው ተወስደው 21 ታጋቾችን ነጻ አውጥቻለሁ በማለት የተሳሳተ መረጃ አገዛዙ መስጠቱንም አስተውሷል። በእንቅርት ላይ ጆሮ ደግፍ እንዲሉ በአፋኝነትና በገዳይነት የሚታወቁ ግለሰቦች አዲስ አበባ ላይ በሚደረገው የኦሮሞ ድርጅቶች ስብሰባ ላይ በአገዛዙ ድጋፍ እንደ ተሰባሰቡ መግለጫው አጋልጧል። የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ዓለም አቀፍ የሰብአዊ መብት ድርጅቶች ይህን ግፍና የመፍት ጥሰት ጭራሽም ባለመዘገባቸው ኢትዮጵያውያን ያገዛዙና የጽንፈኛ ዱርዬ የቄሮ መንጋ አጋር አድርገዋቸዋል ብሏል። በመጨረሻም ዓለም አቀፍ ዴሞክራሲያዊ ኃይሎች ያገዛዙ የሐሰት ፕሮፓጋንዳ ሰለባ እንዳይሆኑና የተባባሰ የሄደውን አደገኛ ሁኔታ ለመቀልበስ እንዲታገሉ ጥሪ አቅርበዋል።
ምርጫ የዘረኝነት ጭንብል መሆኑ ተነገረ። ኢትዮጵያ ዴሞክራሲን፣ ሰብአዊ መብቶችን፣ ህዝባዊ ምርጫን እየለፈፉ በተግባር የህዝብና የአገር አንድነት ጸር የሆኑ ክፍፍልን፣ መነጣጠልንና ግንጠላን እንደ ግብ አድርገው የሚንቀሳቀሱ ቡድኖች እንደ አሸን የፈሉባት ከሀገራት ሁሉ ለአደጋ የተጋለጠች መሆኗ በተለያዩ ዓለም አቀፍ ስመጥር ምሁራን የማስጠንቀቂያ ደውል እየተሰማባት ትገኛለች። ኢትዮጵያ ወያኔ ህወሓት የሀገር ሀብትን ዘርፎ ትግራይን ከኢትዮጵያ ገንጥሎ ከሻቢያ ጋር ትግራይ ትግርኝን የሚባል የቅዠት ሀገር ለመሰየም አልሞ የተነሳለት እኩይ ዓላማ እንደማይጨበጥ ተረድቶ በምርጫ ስም ለ27 ዓመታት የዘረኛው አገዛዝ ቁንጮ በመሆን ደም እያፈሰሰ ሀገርን እየዘረፈ ህዝብን እየመዘበረ መግዛቱ ከዚህ ከቧልት ምርጫ ጋር ተዛምዶ ሊነገር ይገባዋል የሚል አስተያየት እየተሰጠ ይገኛል። ከ2010 መጨረሻ አንስቶ በአሜሪካና በአረቦች ድጋፍ የዘረኛው አገዛዝን ቁንጮ የተቆጣጠረው ጠባብ ኃይል የአገዛዙ ጠባብ የኦሮሞ ቡድን የሆነውን የበላይነት በማስፈን የሀገሪቱን አጠቃላይ የፖለቲካ ሁኔታ ወደ ብጥብጥና የእርስ በርስ ግጭት እያመራ መሆኑ ሲታሰብ የሀገሪቱ አንድነት አስጊ ደረጃ ላይ መሆኑን ብዙዎች ያስረዳሉ። በአገዛዙ የታጠቁ ኃይሎች በኦነግ፣ በኦፌኮ ከሁሉም በላይ እነዚህን ድርጅቶች በገንዘብ እያሽከረከረ የሚገኘው አረመኔውና አሸባሪው ጀዋር መሆኑ ሲታወቅ ሁሉም በደም አፍሳሽነት በዘር ጥላቻና ማጥፋት በዓለም አቀፉ ፍርድ ቤት ክስ ሊመሰረትባቸው እየተነገረ ባለበት የቧልት ምርጫን ለማደናገሪያነት ለመጠቀም እየዋለ መሆኑ ሊታወቅ ይገባዋል ተብሏል። ሌላው ቀርቶ ይህን የቧልት ምርጫ ለማዳመቅ የህዝብ ወክልናን በግምት ከማስቀመጥ የህዝብ ቆጠራ በሰበብ አስባቡ እየተራዘመ ከውጭ የተገኙ እርዳታዎችም የውሃ ሽታ ሆነው እየቀሩ ምርጫ ማለት ሻሸመኔ የጆሃር ጽንፈኞች እንደ ሰቀሉት ወጣት ሀገርን የቁልቁል መስቀል ነው እየተባለ ነው። የኢትዮጵያ ህዝብ የቧልት ምርጫ፣ የይስሙላ ምርጫ፣ አንድን ዘረኛ በሌላ ዘረኛ የመቀየር ምርጫ፣ አንድን ሌባ በሌላ ሞሽላቃ የመለወጥ ምርጫ፣ የሀገር መሬትን ለባዕዳን የሚቸበችበውን ቤተክርስቲያንን፣ መስጊድን፣ ደብሮችን በእሳት የሚያጋይ ወንበዴ የመቀየር ምርጫ፣ ሰው እያፈነ የሚገድል ዘረኛን ሰውን በቋንቋው በመታወቂያው በአረመኔያዊ ሁኔታ የሚገል ዘረኛ የመተኪያ ምርጫን በቃኝ ብሎ ትግሉን መያያዙ እየታየ መሆኑ የታወቀ ነው። የፖለቲካ አዋቂዎች ይህ የቧልት ምርጫ እንደ ከዚህ ቀደሞቹ በኃይል ተጀምሮ በስርቆት የሚጠናቀቅ ብቻ ሳይሆን የሀገርንም ህልውና ፈተና ላይ የሚጥል በመሆኑ ከወዲሁ የቱን ያህል የተለመዱ የማማለያ ቃላት ቢደረደሩ ህዝቡ በምርጫው በመሳተፍ ያገዛዙን የደም አፍሳሽነት ወንጀል ሊጋረድ አይገባውምና በምርጫው እንዳይሳተፍ መከራቸውን ይለግሳሉ። ኢትዮጵያን ከጥፋት ህዝቧን ከመከራ ማዳኛው አንድ መንገድ ሲሆን እሱም ሁሉም የፖለቲካ ኃይሎች የተወከሉበት ጊዜያዊ ህዝባዊ የሽግግር መንግስት ማቋቋም እንደሆነ እነዚሁ የፖለቲካ አዋቂዎች አበክረው ሲያስረዱ ተደምጧል። በውጭ ምንዛሪ መሟጠጥ የተነሳ ዘርፈ ብዙ ችግሮች እየደረሱ መሆናቸው ተሰማ። የአረብ ሀገራት ዓለም ባንክ፣ የዓለም የገንዘብ ድርጅትና የተለያዩ የአውሮፓ ሀገራትና አሜሪካ በልገሳና በብድር ድጎማ ቢያደርጉም የውጭ ምንዛሪ ዛሬም ትልቁ የራስ ምታት እንደሆነ መሆኑን ከተለያዩ ምንጮች ከተገኙ መረጃዎች መገንዘብ ተችሏል። ለጤና ለመድኃኒት ግዢ ቀድሚያ ተሰጥቶት በገፍ እየተሸመተ የሚገኘው የወታደሮች የደንብ ልብስን ጨምሮ የጦር መሳሪያ መሆኑን ከታማኝ ምንጮች የተገኘው መረጃ ያስረዳል። አገር ውስጥ የጨርቃጨርቅ ኢንዱስትሪው መስፋፋቱ እና ማደጉ ቢነገርም የወታደር የደንብ ልብስ ያውም የውጭ ምንዛሬ በሌለበት ከቻይና መግባቱ ያገዛዙን ግብዝነትና ደንታቢስነት የሚያሳይ ነው ብለዋል። በቅርቡ ብርሃንና ሰላም ማተሚያ ቤት ከውጭ ወረቀት ማስመጫ የውጭ ምንዛሬ ማግኔት ባለመቻሉ የህትመት ስራውን ሙሉ በሙሉ ለማቋረጥ መወሰኑን ማሳወቁ የሚታወስ ሲሆን አገዛዙ የሚደርስበትን ዓለም አቀፍ ውግዘት በመፍራት መጠነኛ የውጭ ምንዛሬ ያደረገለት መሆኑ የታወቀ ሲሆን ይህን ለጥቂት ወራት በህትመት ስራው እንዲቀጥል የሚያስችለው ቢሆንም የህትመቱን ስራ ከማቋረጥ እንደማያድነው እየተነገረ ነው። በውጭ ምንዛሬ እጥረት ለተለያዩ በሽታዎች የሚወሰዱ መድኃኒቶች ከገበያ መጥፋታቸው ዋጋቸው በሚያስደንግጥ ሁኔታ ጨምሮ ብዙዎች በመድኃኒት ችግር እየተሰቃዩ መሆናቸውን ከተለያዩ የጤና ማዕከላት መገንዘብ ተችሏል። በየኮንትሮባንድ በሮች ከሌሎች ሸቀጦች ይበልጥ በገፍ የመድኃኒት መግባት የታወቀ ሲሆን አብዛኛው የመጠቀሚያ ጊዜያቸው ያለፈባቸው መድኃኒቶች እንደሆኑ ለጉዳዩ ቅርብ ከሆኑ ወገኖች መረዳት ተችሏል። ቀጥተኛ የውጭ ኢንቨስትመንት እያሽቆለቆለ መሆኑ ታወቀ። ከቅርብ ዓመታት ወዲህ በማደግ ላይ የሚገኙ ሀገራትን እድገት ለማቀጨጭና ሀገራቱን በእጅ አዙር ቅኝ አገዛዝ ስር የሚጥለው ቀጥተኛ የውጭ ኢንቨስትመንት በሚል ስያሜ የሚታወቀው በዚህ ዓመት በአስደንጋጭ ሁኔታ መሽቆልቆሉ ታወቀ። እንደ አውሮፓውያን አቆጣጠር ከ2016 ወዲህ እጅግ በጣም አነስተኛ መሆኑ የሚነገርለት 2.5 ቢሊዮን ቀጥተኛ የሆነ የውጭ ኢንቨስትመንት መገኘቱ ሲታወቅ ከዚህ ውስጥ 60 ከመቶ የሚሆነው የቻይና ድርሻ እንደሆነ ለማወቅ ተችሏል። በ2017 የምስራቅ አፍሪካን ቀጥተኛ የውጭ ኢንቨስትመንት ከግማሽ በላይ የሚሆነውን ማግኔት መቻሉ ሲጠቀስ በዚህ ባሳለፍ ነው የፈረንጆቹ ዓመት ግን በሀገሪቱ ውስጥ እየሰፋ በመሄዱ ላይ በሚገኙት ዘርን መሰረት ያደረጉ ደም አፋሰሶች ባደረጉት ተጽዕኖ ሳቢያ እጅግ ማሽቆልቆሉን መረዳት ተችሏል።
የፍካሪ ዜና ፕሮግራማችን በዚሁ ይጠቃለላል። አገርን ለማዳን ካለፈው መማር ተጨባጭ ሁኔታ ስናይ በብዙ መስክ ቅር የሚያሰኝና የጎደለ ነገር ይታየናል። አገራችን ኢትዮጵያ ለከፋ አደጋ ተጋልጣለችና ስጋትና ጭንቀታችን መጨመሩ የሚጠበቅ ነው። ዘረኝነት ከሰፈነብን 27 ዓመታት ቢያልፉም ይህንኛው ደግሞ አውሬና ጨካኝ ከወያኔ በባሰ ይሉኝታ ቢስም ነው። በኢትዮጵያ ያንዱን አገዛዝ ስህተት ቀጣዩ ይደግመዋል ያብሰዋል እንጂ ትምህርት ወስዶ ከስህተቱ ሲቆጠብ ለማየት አልታደልንም። ወያኔ የራሱን አባላትና የክልሉን ተወላጆች በብዛት ሾመ ተብሎ ሲወገዝ የነበረውን ያልሰሙ ይመስል የዘንድሮቹ ደግሞ 20 ጀነራል ቢሾሙ 17ቱ ኦሮሞዎች መሆናቸው ያው ስህተትን ደገሙ እንጂ ተማሩ አያሰኝም። ጭቆናና ህገወጥነት ቀጣይ መሆኑ እንዳለ ሆኖ ለህዝብ የሚያሳስበው የራሱ ሁኔታና የትግሉ ይዘት በመሆኑ ትኩረታችንም በዚሁ ላይ ይሆናል። የጎደለውን ለማሟላት የተሳሳተውን ለማረም ስህተቶቹ የህዝብም የድርጅቶችም የምሁሮችም መሆናቸው ደግሞ ጫና ተሰጥቶት መቅረብ ያለበት ነው። የመጀመሪያው ስህተት ለዘረኞች ጊዜ መስጠታችንና በላያችን ላይ እንዲጨፍሩ ማድረጋችን ነው። ይህ ህዝብንም በስፋት ምሁሮችና ድርጅቶችን በተለይ ይመለከታል። መለስ ብለን ከታሪክ ልንማር ብንጥር ኖሮ ደርግም ወያኔም ለውጥ አምጪነን ብለው ዓለምንም ደም ኢትዮጵያ ትቅደም ብለው ጊዜያዊ መንግስትነን ብለው የሽግግር መንግስትነን ብለው በስልጣን መደላደላቸውን መገንዘብ በቻልን ነበር። እነዚህኞቹ ደግሞ በአሜሪካ የተመከሩና በሐሰት አጠንጣይ ዶክተሮች የተደገፉ በመሆናቸው ወደ ስልጣን ሲመጡ የህዝብን ፍላጎት በሚገባ በማወቃቸው ከሁሉም በላይ ኢትዮጵያዊ ዴሞክራሲያዊ ለውጥ አምጪ አሻጋሪነን ብለው ነበር። ሰርቶላቸው ብዙ ሰው አደናገሩ። ያባውጪ በባልታቸው ያልተታለለ አልነበረም ብንል ማጋነን አይሆንም። ተጨበጨበላቸውና ቀጣይ መሆን አለበት ስንለውና ስንደማለት የቆየነው ትግል ተቋረጠ። ይህን ስህተት መገንዘብ አሁንም ያቃታቸው ከርሶ አደሮቹ ብቻ አይደሉም። በተለይ ምሁሮች ነን ባዮችና ጅዋጅዌ ፖለቲከኞችና ፕሮፌሰሮች ራሳቸውን በአያሌው አጋልጠው ህዝብን አሳፍረዋል። ክህደትን በተመለከተም ሰፊ ተመክሮ ይያለን አድርባዮችና ባንዳዎች ያደናግሩን ዘንድ መፍቀዳችንም አልቀረምና ጎርቶናል። ገዢዎችም ሆኑ ባንዳዎች ሁሌም አፈቅቤ ሆነው እንደሚቀርቡና የጭቃ ጅራፋቸውን ወደ ኋላ እንደሚያመጡ በበቂ ያየን ሆኖ ሳለ ዘንግተነው መላጫፉሹም በደረቁ ሲላጨን ተመቸናል። ውሻ በጨው የማይቀምሰውን አገዛዝ ለውጥ አምጪ ልንልን በቃል። ለስልጣን የሚቋመጡትን አተመኗቸው ኃይሎችን ድርጅቶችን ስለራሳቸው ስለሚወሻክቱ ሳይሆን በስራቸው ገምግሟቸው ብለን ስንመክር የቆየን ቢሆንም የዘረኞችን ፕሮፓጋንዳና ቅጥፈት አምነን ልንደናገርላቸው በቃል። የለቀቁት የፖለቲካ ስረኛ በአብዛኛው የራሳቸውን ገለባዎች ሲሆን ሁሉን እንደለቀቁ አስመስለው ሲዋሹ ተቀበልን። ለውጥ መጣ ብለን ተሸወድን። ያለፈው ልናስቀጥል ነው ብለው እየነገሩን የለም አናምንም ብለን ደረቅን። ግም ለግም ሲተቃቀፍና የሹሞቹ ተለምነው የመጡ እንግዶች እነ ኦነግና ባለሜንጫዎቹ ሲሆኑ የዚህ ትርጉም አልገባ አለን ቡራዩ አጣዬ ደንፈሶ እስኪረዳን ድረስ። ያ ሁሉ የህዝብ ደንፈሶና ሚሊዮኖች ተፈናቅለው አሁንም ሰለባ ከሆኑት የተወለዱት ምሁር በሉን ባዮችና ውዳቂ ባአዴኖች አብኖች ከህዝብ ገዳዮች ጎን ደርቀው ቆመዋል። የአብን ዶክተር መሪ ዳውድ ኢብሳን ሲያወድስ የሰማነው በቂ መረጃ ሲሆን ከባአዴንም ጋር ሆነን ምርጫ ገብተን አማራውን እንታደጋለን በሚል ሊያደናግሩ የጣሩት በቂ ምሳሌ ነው። ራሱን ግንቦት ሰባት ይል የነበረው ቡድንም ቢሆን ለህዝብ ቆሚያለሁ ብሎ በህዝብ ላይ ሲቀልድና ህብረት ከገንጣዮች ጋር ብሎ በሻቢያ ተዛስ ትግላችንን ሲጎዳና ሲነገድብን መቆየቱን ድርጅቶችን አጠቁ ከሚሉን በመጠንቀቅ ልናጋልጥ ስንሞክር የቆየንበት ነው። ዛሬ ለዘረኞች ሰግደው ምርጫ ብለው የተሰለፉ ወይም ሀቁን ለማስቀመጥ የሰገዱ የተጎነበሱ የህዝብ ወዳጆች ወይም ጠበቃዎች ሊሆኑ እንደማይችሉ ግልጽ ነው። ይህን በተመለከተም ሊያስተምረን የሚችል በርካታ ተመክሮ ገብተናልና ያን ዘንግቶ መወናበድ ያስወቅሳል ያስወግዛል ብንል አግባብ ያለው ነው። የነ ወይዘሮ ብርቱካን ወለ የነ መረራ ጉዲና ኢትዮጵያዊነትም ማክተሙ ዛሬ አልታይ የሚለው ይኖር ይሆን? ኦነግ የግንጠላ መራ ገብሮን ቅንጣትም ሳይቀይር ሳይርም ለኢትዮጵያ እንደቆመ ወይም እንደሚቆም ኃይል አድርጎ መውሰድ ስህተት መሆኑን ዛሬም የማይረዱት ምን ልንላቸው ሲገባል? የበደነው ወንጀለኞችን ያርባጉጉ ምስራቅ ወለጋ አራጆችን የደምቢዶሎ ቀረዎችን እና ጋላሳ ዲልቦ ለንጮለታ ወዘት አይነት ነውረኞችን ያቀፈናገዛት ምን ጊዜም ኢትዮጵያዊ ሊባል አይገባውም። አዜብ ጎላን ሆርለቆ ሌሎችን በሙስና ከተከሱ ከሚለው ይህ ዘረኛ አገዛዝ ከጭንቅላቱም ከስሩም የገለማና የበሰበሰ ለመሆኑ የወያኔን ስህተትና ስርዓት ሲቀጥል ያረጋግጥናው ነው። ዘረኝነት ኃጢአት ሐራም መሆኑን ሊያውቃል ቻለም ወያኔ ወደ ገባበት ማጥ እንደ እርያ በተረኛነት እየገባ ነው። የወያኔ ለማታዊ ዲሞክራሲ የሌባይነ ደረቅ መልሶ ልብ ያደርቅ ያሰኘበት ወንዶታለ ዲሞክራሲንም ለማተንም ያመጣ ሳይሆን ትግራይ ትልማ ኢትዮጵያ ትድማን እንኳን እውን ሳያደርግ ያው ለወያኔ ብቻ ለነመለስ አዜብ አባይ ሲዩም ሰባትና መሰል ጅቦች የተቀመ መሆኑ ተጋልጦ ይያለ የዘንድሮቹ ያው ትላንት ወያኔዎች ደግሞ አንዴም ገዳ አንዴም መደመር ይያሉ ጥራዝነት ተቅለፈፋን ቢያሰሙም በመሰረቱ የኦሮሚያ ጠባብ ዘረኛ ፖለቲካን መከተላቸውና ማስፈናቸው ሚስጥር አይደለም። ታሪክ ሊበርዙና ውሸት ሊያነክሱ የትምርት ሰነዶችን ሊቀያይሩ ተነስተዋል። አዲስ አበባንም የኦሮሞና ፊንፊኔ ለማድረግ አበክረው እየጣሩ ናቸው። ሌላውን ማፈናቀሉና ዘር ማጥላት ዘመቻው አልቆበም። ሊስፋፋ ሊተናከር ተቀዷል እንጂ እነሱ እንደሞላላት ድመት ሳምባ ያማርጣሉ። ህዝብ ግን ከ30% በላይ በሆነ የኑሮ ውድነትና ድህነት ችግር ይጣበሳል። ምንም ቢሆን ምን ረሃብ አይለመድም። ችግር የቤት ልጅ ሆንኩ ቢልም ስቃይ መከራ መሆኑ አይቀንስም። ይህን መታገልና ሰፊውን ህዝብ አደረጃጅቶ መዋደቅ ሲገባ ካለፈው ስህተትም ጸጋም ተመክሮ የሚቀስሙትን ትምህርት እንቢ ብለው በዚያው ባቸከን በፈጀን መዳከርን የመረጡ እንዳሉም እያየን ነው። ትግሉ ቀጣይና ሁለገብ መሆን አለበት። የዘንድሮዎቹ ታጋይ በሉን ባዮች ግን ጀመር አድርገው ትንሽም ሳይገፉ ሸብረክ ብለው ትግሉን አቁመው ካገዛዙ ጋር ሊሰምሩ ከጫማው ስር ይደፋሉ። ምርጫ ባዮቹን ከዚህ ማስተለፉ ትክክል ነው። ትግል ቀጣይና ግቡንም የሚያውቅ መሆን አለበት። በራሱ ላይ ሰልፍ የሚፈቅድ አምባገነን ስርዓት ከቶም የለምና ሰልፍ አልፈቀዱልንም ብሎ ወይም ገዢዎች በሚከፍቱት በረት ብቻ ተቆልቁሎ ትግል የለም። ያን ትውልድ በአባይ ምላሳቸው የሚጠርቡት እስቲ አደብ ይግዙና ወኔንም አደረጃጀትንም ቀርጣይ ቆራጥ ትግል ማካሄድን ከሱ አይማሩ እንላቸዋለን። ታጋይነታቸው ብቻ ሳይሆን ኢትዮጵያዊነታቸውም ራሱ ቃርሚያቢስ ምታት ሆኖ ተገኝቷልና ሀቅን ከወደዱ ሊታረሙ ሊማሩ ይገባቸዋል። ፈረንጅ የለገሳቸው ወይም ከፍለው የገዙትን ታፔላ የተደናቆሩ ማፈሪያ ዘረኞች መሆናቸውን ከቶም ሊደብቅላቸው አልቻሉም። ከዚያ ትውልድ ደግሞ ሊማሩ የሚገባቸው አንዱ አብይ ጉዳይ ወኔን ይመለከታል። ያ ትውልድ የድርጅቱንና የአገሩን ሰንደቅ እያውለበለበ ሞትን ደፍሮ ተጋፍጧል። መስዋዕትነትንም ለአገሩ ተቀብሏል። ችሎታው የከዳው ትውልድ አልነበረም። ልቡም አልከዳውም። ውሃ ገብቶ እንደዛሬዎቹ አላላበውም። ውለታ ገብቶ ቃል ኪዳኑን ጥይት ሲጮህ አልካደም አላፈረሰም። ገበያው ሲደራና ጉርሻው ዳጎስ ሲል ኢትዮጵያዊነቱን ክዶ ጠባብ ብሔረተኛ አልሆነም። የዚህ አኩሪ ትውልድን ተመክሮ ሕያው አድርገን ወራሽም ሆነን እንገኝ። ውድቀት ለባንዳ አንጃና አገር ከጂዎች ጸረ ዘረኛ ትግላችን ተጠናክሮ ይቀጥል። ኢትዮጵያዊነት ያቸንፋል። ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስላ እስ 40 ቁጥር 10 ሐምሌ 2007 ዓመተ ምህረት ሀገር የጋራ ሃይማኖት ግን የግል የኢትዮጵያ ህዝብ አብሮ በመኖር እየተለማመዳቸው እያዳበራቸው በዚህም ተመርኩዞ ከኑሮው ጋርም እያዋሃዳቸው ከሚገለገልባቸው መልካምና በርካታ እሴቶች ውስጥ አንዱ ለዩነቶችን አቻችሎ አብሮ መኖር ነው። ህዝባችን ለዘመናት ተከፍቶም ይሁን ተደስቶ በሰላም ሆነ በጦርነት ሁኔታ በመካከሉ የነበሩት ቃቀን ልዩነቶችን ለዘመናት ባካበታቸው ያገር ባህሉና እሴቶቹ መሰረት ለገጠሙት ችግሮች መፍትሄዎች በመስጠትና እንዲለዝቡ በማድረግ ሁሌም የሃይማኖት እምነቱን በማክበርና በማስከበር አገሩን ኢትዮጵያን በነጻነት አስቆይቶ እሴቶቹን በቅርስነትና ካደራ ጭምር ለልጅ ልጆቹ ማስተላለፉ በታሪክ የተመዘገበ ነው። በጥንታዊነታቸው በታሪክ የተመዘገቡት የክርስትናና የእስልምና እምነቶች በአገራችን ለረጅም ዓመታት በህዝባችን ተቀባይነትን አግኝተው የቆዩ በመሆናቸው የሁለቱም እምነት ተከታዮች በመካከላቸው ሰላምን በማስፈን በመግባባትና በመቻቻል በአንድነት ኑረዋል። በአሁኑ ወቅት ክርስትና በኢትዮጵያ ከ1700 ዓመት በላይ እድሜ ያለው ሲሆን የእስልምና ሃይማኖትም 1404 ዓመታትን አስቆጥሯል። በታሪክ እንደተመዘገበው ከ3000 እስከ 4000 ዓመት እድሜ አላት በመንላት ኢትዮጵያ ውስጥ ሃይማኖቶቹ የገቡት ዘግይተው መሆኑ ግልጽ ነው። አገሪቷና ህዝቧ በቀጣይነት ኑረዋል፣ ወደፊትም መኖራቸውን ይቀጥላሉ። የወቅቱ ትውልድ በአገራችን ታሪክ ሁለቱም ሃይማኖቶች ወደ ኢትዮጵያ የገቡትና ተቀባይነትን ያገኙት በጦርነት ወይም ኃይልን መሰረት ባደረገ ጫና ሳይሆን ህዝብን በማሳመን መሆኑን ሁሌም ከግንዛቤ ያስገብቶ ለአንድነትና ለመቻቻል የበኩሉን አስተዋጽኦ አበርክቷል። በእርግጥ በተከታታይ ዘመናት የነበረው ትውልድ ውድ አገሩን አቆይቶ ለተከታታይ ትውልድ ያስረከበው ዛሬ በምንገነዘበው ደረጃ ፍትሃዊነትና እና አስተዳደርን አግኝቶ የኑሮ ሁኔታውም ውጣ ውረድ የሌለበት የተሟላና የተደላደለ ሆኖ አይደለም። እንዲያውም ይህንን ጉድለት በመጠቀምና የሃይማኖት እምነትን በማስታከክ በሁለቱም በኩል የፖለቲካ ስልጣንን ለመቆጣጠር በተነሱ ወገኖች ግንባር ቀደምትነት በህዝባችን መካከል ከፍተኛ ጉዳትን ያስከተሉ የእርስ በርስ ግጭቶች ተካሂደዋል፣ በደሎችም ደርሰዋል። መጠቀስና ከግንዛቤ መወሰድ ያለበት ሌላ ሀቅ ደግሞ ከላይ ከተጠቀሱት ሁለቱ ሃይማኖቶች ውጭ ሌላ እምነት ያላቸው ባህላዊ የጥንት እምነቶችን የሚከተሉ ህይወታቸውን በዚያ ላይ መስርተው የሚኖሩ ለረጅም ጊዜ የቆየውን የሰው ልጅ የማህበራዊ ህይወትን ታሪክ የሚያንጸባርቁ ኢትዮጵያውያንም እንዳሉ ነው። ከነዚህ ውስጥ አንዱ የኒሎቲክ ህዝብ ነው። በሀገራችን የእስልምናና የክርስትና እምነት ተከታዩም ቢሆን የቆዩ ባህላዊ እምነቶችን ከእምነቱ ጋር አጣምሮ ሲገለገል ቆይቷል። በኦሮሞው ይሁን በጉራጌው፣ በሀዲያው ይሁን በአፋሩ፣ በሶማሌው ይሁን በአማራው እነዚህ ባህላዊ እምነቶች ይንጸባረቃሉ። አቴቴውን ያረጋል፣ ቦረንትቻ አለ፣ ዶሮ ወንዝ ዳር ጠምዞ ይጥላል፣ ምግብንና ልዩ ልዩ አረንጓዴ ተክሎችን እጣንን በዋርካ ስር ያስቀምጣል። ስንቱ ተነግሮ ያልቃል። ስለዚህም ስለ እምነትና ስለ አብሮ መኖር ስናወጋ እነዚህና ሌሎች ታሪካችንና ባህላችን መሆናቸውን ሁሌም ከግንዛቤ ማስገባት የግድ ይለናል። የኢትዮጵያ ህዝብ ባዕዳን አካባቢውን በቁጥጥራቸው ስር ለማድረግና በቀኝ ግዛት ቀንበር ውስጥ ለማስገባት በሃይማኖት ልዩነቶችን ተስታክከው ያስነሱትን እርስ በርስ ግጭቶችም ሆነ ህዝቡም ሆነ ኢትዮጵያን ለመከፋፈል ያደረጉትን የተለያዩ ሙከራዎች በጋራ በመመከትና በማክሸፍ ነጻነቱን ለማስጠበቅ ችሏል። ይህ አኩሪ ታሪኩ ደግሞ እንዲያው በጸሎት በልመና በመጃጃልና በመለማመጥ የተገኘ ሳይሆን ከፍተኛ መስዋዕትነት በመክፈልና አገሬ ጋራ ሃይማኖት የግል በሚለው መርህ በመመራት ሁሉም የጋራ ዜግነት ያላቸው መሆናቸውን አምነውና ተቀብለው በጋራ ትግላቸው ጸንተው በማካሄዳቸው ነበር። እነዚህ መሰረታዊ የሆኑ አፍሪ እሴቶች ላያሌ ዘመናት የኢትዮጵያ ህዝብ ዋና መገለጫና ልዩ ምልክት በመሆናቸው የወቅቱ አገር ወዳድ ትውልድም እንዳይን ብሌኑና እንደ ህይወት እስትንፋሱ በማየት ተንከባክቦ ለሚቀጥለው ትውልድ ለማስተላለፍ ዝግጁ መሆን ይኖርበታል። የቀድሞ አገዛዞችን ለምን ዘመናዊው አስተዳደርና ስልጣን አልተከተላችሁም? ለምንስ የዲሞክራሲ መብት ለህዝቡ አላጎናጸፋችሁም? በማለት ተጠያቂ ለማድረግ ባንቃጣም ያገሩ በከፍተኛ ደረጃ ቀናኢ የነበረው ህዝባችን በእነሱ አገዛዝ ስር መጨቆኑና መበደሉን ግን ልንዘነጋው አንችልም። ባለፈ ነገር ለማላዘን ባንፈልግም በህዝብ ይሁንታና ፍላጎት ሳይሆን በጠመንጃ ኃይል ብቻ በመመካት ስልጣን ላይ የተቆናጠጡት የዘመኑ ገዢዎች በህዝባችን ላይ እየፈጸሙ ያሉት በደልና እያደረሱበት ያለው ስቃይ ካለፉት የባሱና የከፉ ሆነው መገኘታቸው የበለጠ ያንገበግበናል። የዘመኑ ገዢዎች የህዝብ አፍሪ ቅርሶች በዲሞክራሲና በህዝብ ሰብአዊ መብት መከበር ታጅበው እንዲዳብሩ ከማድረግ ፈንታ በህዝብ መካከል ያሉትን ጥቃቅን ልዩነቶች እያነሱ አብሮ የመኖር ፍላጎቱን ማህበራዊ ሰላሙን እያወቁበት ሀገሩንም እንዳገር አቆይቷት እንዳትቀጥል የተለያዩ በደሎች እየፈጸሙበት ይገኛሉ። ፍራቻውን ከማስወገድ ይልቅ ያባብሱበታል። አንድነቱን ከማጠንከር ይልቅ ይገዘግዙበታል። አንድነት ጎዳና እንዲጓዝ ከመርዳት ይልቅ ይበልጥ የሚበዘበዝበትን ተንኮል በህግ ሳቢያ ይጎነጉኑበታል። በመካከሉ የነበሩ መተማመኖችን በጥርጣሬ ያፋልሱበታል። የብሔርም ሆነ የሃይማኖት ልዩነቶችን ለስልጣን ማራዘሚያ በመጠቀም የእርስ በርስ ግጭቶች እየቀሰቀሱ ከፋፍሎ ለመግዛት በግዴታ ከጫንቃው ላይ ተቆናጠውበታል። ሳይፈልግ በበላይ አስተዳዳሪነትና ሞግዚትነት ተሰይመውበታል። በእምነት ውስጥ በመግባት እርስ በርሱ እንዲበጣበጥ መሰሪ ተንኮላቸውን ያሴሩበታል። ይህንን የመከፋፈል ሴራ ህዝባችን አምሮ የተቋቋመውና በተግባርም የተቋቋመው መሆኑን በተለያዩ ሁኔታዎች አስመስክሯል። ከፍ ያለ ጉዳት ቢደርስበትም ገዢዎቹ እንደሚመኙትና እንደፈለጉት የተንኮላቸው ሰለባ ሊሆንላቸው አልቻለም። ክፉኛ እየተፈታተኑት ቢሆንም በቀየሱለት ጎዳና ይጓዝላቸው አልተመቻቸላቸውም። ቀደም ተደርጎ እንደተጠቀሰው ባለፈው 24 ዓመታት የወያኔ አገዛዝ ከዚህም ከዚያም ካሉ የባዕዳን ህጎች እየለቃቀመ በህግ አገዛዙ ሸጉቶ የሃይማኖት ነጻነት አረጋግጫለሁ እያለ መጠነ ሰፊ ፕሮፓጋንዳ ቢነዛም በርካታ በደሎች ፈጽሟል። የሃይማኖት ተቋማትን ለማፍረስ ወይም ለማዳከም ባደረገው ዘመቻ ብዙ ጉዳትን አስከትሏል። ህብረተሰባችንን ለባዕድ ክፍት አድርጎ ላልባሌና ከይሲ ተግባራት አጋልጧል። በአንዋር መስጊድ፣ በጎንደር አደባባይ ኢየሱስ፣ በአዲስ አበባ እስጢፋኖስ ቤተክርስቲያን፣ በአሰቦት ገዳም፣ በሐረርና በሌሎች ከተሞችም የፈሰሱት የብዙ ምዕመናን ንጹህ ደሞች ከህሊናችን ምንጊዜም ሊጠፉ የማይችሉ ሲሆኑ በታሪካችን መዝገብ በመጥፎ ምሳሌነት ከሰፈሩት ውስጥ ጥቂቶቹ ናቸው። በኢኮኖሚ እድገት ስም የዋልድባን ገዳም ለማፍረስ ጥረት አድርጓል። በኢሉባቦር፣ በጅማና በአጋሮ አካባቢዎችም እንደዚሁ ብዙ አብያተ ክርስቲያናት ተቃጥለዋል፣ ምዕመናን ተጨፍጭፈዋል፣ ቤት ንብረታቸው ጋይቷል። በደሴ ከተማም ተከስቶ የነበረው ሁኔታ ይህንኑ አስከፊ ጠረን ያዘለ ነበር። ስር ሰዶ መቆሚያና ማባሪያ ወደሌለው ጦርነት ከመድረሱ በፊት በእንጭጭነቱ ረጋ ባለ መንፈስና አርቆ አስተዋይነት በተመላበት ሁኔታ ለማክሸፍ ባይሞከር ኑሮ መዘዙ ከባድ በሆነ ነበር። በደሴ ያለው የህዝብ ስጋት በአደባባይ ይውጣ እንጂ በሌሎች ቦታዎችም ያሉ መሆናቸው የሚታወቅ ነው። በመሆኑም የሃይማኖት አባቶች፣ ተደማጭነት ያላቸው የአገር ሽማግሌዎች፣ አገር ወዳድ ምሁራንን ይህን ሁኔታ በጥሞና ተከታትለው የህዝቡንም ስጋት ከልብ ተረድተው የማረጋጋትና የስጋት ምንጩን የማድረግ ሚና የሚጠበቅባቸው ነው። ህዝባችን በብሔረሰብና በሃይማኖት እንዳይከፋፈል ወደ ክፍፍል የሚያመሩ አቅጣጫዎችን ለመከላከል ሁሉም ዜጋ የበኩሉን አስተዋጽኦ እንዲያበረክት በተደጋጋሚ ጥሪ ስናደርግና ስንቀሰቅስ ቆይተናል። ለዚህ ደግሞ መሰረታዊ ምክንያታችን አገርና ህዝብ ከሌሉ ሌላው ትርፍ መሆኑን በጽኑ የምናምን በመሆናችን ነው። ይህ እምነታችን ደግሞ የትግላችን መነሻና መድረሻ፣ የታሪካችን አልፋና ኦሜጋ ብሎም የመስዋዕታችን ራዕይና ግብ በመሆኑ ነው። ለእኛ ከኢትዮጵያችን ሌላ አዲስ አገር የለንም። በሀገራችን የተለያየ ሃይማኖት እምነቶችና ብሔሮች መኖራቸው ጌጥና ኩራታችን ናቸው እንጂ የችግሮቻችን ምንጭ አይደሉም። የእርስ በርስ ግጭቶች በሀገራችን ህልውና ላይ ሊያስከትሉ የሚችሉት አልታዊ ክስተቶች በቸልታ የማንመለከታቸው ለዚሁ ነው። ለጦር መሳሪያ የታጀቡ መነሻቸው የሃይማኖት እምነት የሆኑ ግጭቶች ሊያስከትሉ የሚችሉት የህዝብ እልቂቶች አስከፊነታቸውን ከራሱ ከባለቤቱ
ከባለ ጉዳዩ የበለጠ የሚያውቀው የለምና ሁሉም ዜጋ የሁኔታ እንዳይከሰት መንቀሳቀስ ይኖርበታል እንላለን። ስለሆነም ህዝባችን በጋራ ተስማምቶ በጋራ አገሩ በሰላም ሊኖር የሚችልበትን ሁኔታ ማስተካከል ከሁሉም ቀዳሚ የሚሆነውም በዚሁ እና በዚሁ ነው። ሽብርተኝነትን ጀብደኝነትን በማስወገድ ሁኔታዎችን በጥጡ መርምሮ በጊዜ ሊመጣ ለሚችለው አደጋ አስቀድሞ መዘጋጀት አስፈላጊ ነው የሚል ጽኑ እምነት አለን ስንልም የሁኔታውን ክፉኛ አሳሳቢነት በሚገባ በመገንዘብ ነው። ኢህአፓ ከተመሰረተበት ጊዜ አንስቶ እስካሁን ድረስ በጽናት በርካታ መስዋዕትነትን በመክፈል የታገለለትና አሁንም ድረስ እየታገለ ያለው የዜጎች ሰብአዊ መብት በህግም ደረጃ ዋስትና አግኝቶ ያለምንም ገደብ እንዲከበር ለማድረግና ህዝባችን የወደፊት እድሉን ለመወሰንና ለመምራት የሚያስችለውን ሁኔታ ለመፍጠር ነው። የኢህአፓ ዓላማና ፍላጎት ብዙሃኑ ህዝብ ተጠቃሚ የሚሆንበት የፖለቲካ ምህዳር ተመስርቶ በየጊዜው የሚነሱ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ችግሮች በጋራ መፍትሄ ያገኙ ህዝቡ በሰላምና በአንድነት አብሮ ሊኖር የሚችልበትን ሁኔታ መፍጠር ነው። ይህን ቀና ሐሳብ ደግሞ ጥቂቶች የባዕዳንን አጀንዳ ለማስፈጸም ከታጩት በስተቀር በርካታው የኢትዮጵያ ህዝብ የተስማማበት መሆኑ ላለፉት በርካታ ዓመታት የተደረጉት እንቅስቃሴዎች ያረጋገጡት ነው። ጥይታችንን ወደ ኋላ መለስ አድርገን ህዝባችን ከ40 ዓመት በላይ የተጓዘበትን ሂደት ስናጤን በየካቲት 66 አብዮት ከተነሱት በርካታ ጥያቄዎች አንዱ መንግስትና ሃይማኖት ይለዩ፣ መንግስት በሃይማኖት፣ ሃይማኖት በመንግስት አልቃ ይግባ የሚለው ነበር። ይህ በኢህአፓና በህዝቡ የተስተጋባው ጥያቄ ለአገሪቱ ህልውና መሰረታዊ ነው። ሁላችንም እንደምንታዘበው እስከዛሬ ድረስ አድሃሪና መብት ገፋፊ የሆኑ ጸረ ህዝብ አገዛዞች እንዳመጣጣቸው የፖለቲካ ስልጣን ለመያዝ ቢችሉም ለጥያቄው አሁንም ድረስ አግባብነት ባለው ሁኔታ መፍትሄ ሰጪ ሆነው አልተገኙም። እንዲያውም ይህ ጥያቄ ይበልጥ ስር እየሰደደና በብዙሃን ህዝብ ውስጥ ግንዛቤ እያገኘም ለጨቋኝ ገዢዎች የማይመች ሁኔታ ፈጠረ እንጂ አምባገነኖችና የህዝብ ጠላቶች የሆኑ ቡድኖች እንደተመኙት ተኖ የጠፋ አልሆነም። ለእስልምና እምነት ተከታዮች በአሁን ወቅት በተከታታይ እየተደረጉ ያሉ ትግሎች የሚያመላክቱትም ይህንኑ ነው። ወያኔ ከስልጣኑ እስካልተወገደ ድረስም ይህን ጥያቄ በማንሳት የሚደረገው ህዝባዊ ትግል በቀጣይነት መካሄዱ የማይቀር ነው። ከ24 ዓመታት በፊት ደርግን የተካው የወያኔ አገዛዝ በኃይልና በባዕዳን ሙሉ ድጋፍና ትብብር የፖለቲካ ስልጣኑን ከተቆጣጠረ ጀምሮ በአገራችን ታሪክ ለመጀመሪያ ጊዜ በጎጥና በጠባብ ብሔረተኝነት ላይ የተመሰረተ ፖሊሲ በመንደፍ የአንድ ቡድን አምባገነንነት ማንገሱ ከግልጽም ግልጽ ነውና ውይይትን የሚጋብዝ አይደለም። ይህ አምባገነን አገዛዝ በተለይ የሙያ ማህበራት፣ በሲቪክ ድርጅቶችና በሃይማኖት ተቋማት ውስጥ ጣልቃ በመግባት የዜጎች መብት በመደፈጥ በማን አለብኝነትና በፈላጭ ቆራጭነት የኢትዮጵያን ሉዓላዊነትና ዘላቂ ጥቅም በታሪካችን ታይቶ በማይታወቅ ሁኔታ ለጉዳት ዳርጓል። ኢትዮጵያን በጽኑ አዳክሟል። በዚህም የተነሳ የአገሪቷንና የህዝቧን የወደፊት ህልውና ከፍተኛ አደጋ ላይ ጥሎ ይገኛል። ይህንን በህዝቡና በአገሪቱ ላይ የተጋረጠውን አደጋ መከላከል ይችሉ የነበሩ አገር ወዳድ ኃይሎች በአገራቸው በነጻ የመደራጀት መብታቸው ተገፎ ለህገ ወጥነት ተዳርገዋል። ኢትዮጵያዊነታቸው ተገፎ በመላ አገሪቷ ለመዘዋወር በመከልከላቸው የፖለቲካ አመለካከታቸውንም ሆነ ዓላማቸውን ለህዝቡ ለማስረዳት ካለመቻላቸውን በላይ በሰላማዊና ዴሞክራሲያዊ መንገድ ችግሮችን ለመፍታት የሚያቀርቧቸው መፍትሄዎች እንዳይስተናገዱ ተደርገዋል። በባዕዳን እርዳታ በመታጀብ በጠመንጃ ኃይል ስልጣን የያዘው ቡድን መሪዎች ህዝብን ለማወናበድ ስለ ሰብአዊና ዴሞክራሲያዊ መብት መከበር ሲነሱት የነበረው መጠነ ሰፊ ፕሮፓጋንዳ የዋሽታ ሆኖ የቀረ ብቻ ሳይሆን አፈናዎችና ግድያዎችን አክለው አምባገነንነታቸውን ለመገንባትና ለማጠናከር ተጠቅመውበታል። በአንድ አገር ውስጥ የሃይማኖት እኩልነት ከሌሎች ዴሞክራሲያዊ መብቶች ጋር ካልተከበረ የሚያስከትለው ውጤት የህብረተሰቡ አንድነት ክፉኛ መናጋት፣ የእርስ በርስ ግጭት መባባስን፣ የአገር ሉዓላዊነትና የአንድነት በአሳሳቢ ሁኔታ ላይ እንዲወድቁ ማድረግን ነው። እየተረጋገጠ ያለውም ሁኔታ የሚያሳየው ይህንን ነው። ሃይማኖትን አስመልክቶ በዓለም አቀፍ ደረጃ ተቀባይነት ያላቸው የሰማያዊ መብት አንቀጾችን ህገ መንግስታችን ውስጥ አካተናል በሚል ወያኔና ጨፋሪዎቹ በተደጋጋሚ ቢደነፉም ህዝብ ሊገለገልባቸው ያልቻለ ከመሆኑም በላይ ተግባራዊ መሆን ያልቻሉና የተጻፉበትን ወረቀት ያህል እንኳ ክብደት የሌላቸው ናቸው። የአቋምነት የሃይማኖት እኩልነት የአማኞቹን ጥያቄ ብሶትና ችግር በመካድ የሚገኝ አይሆንም። በኃይልም ከመድረኩ ለማጥፋት ሊሞከርም የሚቻል አይደለም። የወያኔ አምባገነን አገዛዝ ስልጣን ላይ ለመቆየት ሲል በአክራሪነትና በሽብርተኝነት እየፈረጀ የሃይማኖት መብትን ፈሩን ለማስለቀቅ በቴራና በማጭበርበር ተግባራት ቢስተማራ መረጋጋት ሊገኝ የሚችል አይሆንም። ሃይማኖትና የፖለቲካ ግንኙነት ቀደም ብሎ እንደተገለጸው በአግባቡ ካልተያዘና መፍትሄ ካላገኘ በአሁኑ ወቅት በወገኖቻችን በኩል በሰላም እየቀረቡ ያሉ ጥያቄዎች ወደ ግጭት፣ ወደ ማያባራ ጦርነትና ደም መፋሰስ እንዲሁም ወደ መከፋፈል የሚሄድበት ሁኔታ ሰፊ መሆኑ ከበርካታ ሀገሮች ተመክሮ ለመረዳት የሚቻል ነው። በሃይማኖት ላይ የሚደረገው ተጽዕኖ በተለይ የተለያዩ የሃይማኖት እምነቶች በሚመለኩበት ቀርቶ ዙዋኑ ዜጋ የአንድ እምነት ተከታይ ሆኖ ባለበት አገር እንኳ ችግር ቀፍቃፊ እንደሆነ የምንገነዘበው ነው። ስለሆነም የእምነት ነጻነት መከበርና የመንግስትና የሃይማኖት መለያየት ከመድበለ ዴሞክራሲ አንጻር ለዜጎች በጋራ መኖር የሚያበረክቱት አስተዋጽኦ በጣም የጎላ ነው። ኢህአፓ በተደጋጋሚ ባወጣቸው መጣጥፎቹ እንደገለጸው የሃይማኖት እኩልነት ሊረጋገጥና በአማኞቹም ተአማኒነት ሊኖረው የሚችለው የዜጎች ዴሞክራሲያዊና ሰብአዊ መብት ያለምንም ገደብ ተከብሮና ተጠብቆ የጋራ አገር ለጋራ ጥቅም የሚለው ስሜት ለሁሉም ዘንድ ተቀባይነት ሲያገኝ ብቻ ነው። ይህ እውን ሊሆን የሚችለው ደግሞ ደጋግሞ እንደተገለጸው የግለሰብ መብትና የወል መብትን ሚዛኑን በጠበቀ መልኩ ተግባራዊ በማድረግና ሁሉም ይህን መብት እንደ አይን ብሌኑ ለመጠበቅ ሲንቀሳቀስ ብቻ ነው። ማንኛውም የሃይማኖት እምነት በውስጡ የተስፋ፣ የፍላጎት፣ የይገባኛልና የመብት ጥያቄዎች የያዘ ሲሆን ማህበራዊ ህይወት የአኗኗር ዘዴዎች ላይ በሚያደርጋቸው ተጽዕኖዎች የተነሳ የሚያስከትላቸው አዎንታዊም ሆነ አሉታዊ ውጤቶች ይኖራሉ። ስለሆነም ማንኛውም ሃይማኖት ፖለቲካዊ አድማስ ያለው በመሆኑ የግል ብቻ ሳይሆን ይፋዊ ህዝባዊ ጠባይ ያለው ነው። ዴሞክራሲያዊነትን የተላበሰ የፖለቲካ ማህበረሰብ ደግሞ ይህ ሁኔታ የተለያዩ እምነቶች መኖራቸውንና ህብረተሰቡ መድበላዊነትን አንጸባራቂ መሆኑን እምብርት ባደረገ መልኩ እንዲከናወን የሚጠይቅ ነው። እዚህም የተነሳ እንደ ኢትዮጵያ በመሰሉ በርካታ የተለያዩ እምነቶች ባሉባቸውና የተለያዩ አመለካከቶችን የሚያስተናግዱ የፖለቲካ ምህዳሮች ሰፊ በሆኑባቸው ሀገሮች ውስጥ ሃይማኖት ህብረተሰቡ ውስጥ ካሉ ሁኔታዎች ጋር ተቻችሎ የሚንቀሳቀስበትን ሁኔታ ማዘጋጀትና ተግባራዊ ማድረግ የሚጠበቅና ተበክሮም የሚጠየቅ ነው። ለዚህም መሰረቱ በህብረተሰቡ ውስጥ ያሉ የተለያዩ የአኗኗር ዘይቤዎች፣ የተለያዩ የፖለቲካ ራዕዮችና አመለካከቶች፣ የተለያዩ የሃይማኖት እምነቶች በመካከላቸው ሊኖር የሚገባው የእርስ በርስ ግንኙነት ሲቪላዊ እሳቤን በተላበሰና በመቻቻል መርህ ላይ የተመሰረተ የጋራ ስምምነትና መግባባት እንዲገነባ ካለ ጽኑ ፍላጎት የሚመነጭ መሆኑ ነው። በሃይማኖቶች መካከል መቻቻል ማለት ልዩነቶችን ማወቅና መረዳትን፣ የሃይማኖት ጽኑ እምነት እሳቤ ግዴታ ያለው መሆኑን መቀበልንም የሚጠይቅ ነው። ስለሆነም ነጻነትን የተላበሰ ህብረተሰብና የሃይማኖት እሳቤን ከምር የሚቀበል ግለሰብም ሆነ ቡድን ለመቻቻል መርህ ከፍተኛ ንቃተ ህሊናን ሰንቆ መገኘት አብሮ ለመኖር መሰረታዊ ነው። ስለሆነም በህብረተሰብ ውስጥ በሚነሱ ጥያቄዎችም ሆነ በህብረተሰቡ አባላት መካከል የጋራ መግባባት እንዲገኝ ውይይትን የሚጠይቅና የሚያስተናብር የበላይ ጠባቂ ሊሆን የሚችል ኃይል መኖር የግዴታ ነው። ሁሉም ዜጎች የፖለቲካ ኃላፊነታቸውን በአግባቡ እንዲወጡ የሚጠይቅና ይህንንም የሚያበረታታ ሐሳቦችን በነጻ ያለምንም እንቅፋት የሚያስተናግድ ጤናማና ምቹ ምህዳር እና መሰረታዊ ተቋማትን የሚያዘጋጅና ተጠቃሚ የሚያደርግ ከዴሞክራሲያዊ ስርዓት ውጭ ሌላ ስርዓት የሚታሰበን አይሆንም። የመንግስትና የሃይማኖትን መለያየት መሰረት ያደረገ እና ዴሞክራሲያዊነትን የተላበሰ ህገ መንግስት ለግለሰብ መብትና ለሰብአዊ ክብርነት ዋስትና የሚሰጥ ነው። ስለሆነም የሃይማኖት ተቋማትም ሆኑ ማንኛውም ቡድን በግልጽ ሆነ በስውር ሃይማኖታዊ መንግስት ለመገንባት የሚንቀሳቀሱ ከሆኑ ይህ ድርጅት የእምነት ነጻነት ለመዳመጥ ዳርዳር ከማለት ውጭ አይታይም። በማህበራዊ ሰላምና እድገት ላይ ጉዳት የሚያስከትል ነውና ተፈላጊም አይሆንም። የእምነት ነጻነት ዋስትና የሚያገኘው በይበልጥ መንግስትና ሃይማኖት ተለያይተው በሚገኙበት ሁኔታ ሲሆን፣ ይህ ተግባራዊ በሆነበት ሁኔታ አማኞች በሃይማኖታዊ እምነታቸውን ለማስተማርም ሆነ ለማስፋፋት ያላቸው ነፃነትና መብት ይረጋገጥላቸዋል። በእኛ እምነት የእምነት ነፃነትን ዋስትና ሰጥቶ ሊያከብርና ሊያስከብር የሚችለው ዴሞክራሲያዊ መንግስት ሲሆን ይህ መንግስት ደግሞ ይሁንታውን የሚያገኘው ወይንም ማግኘት የሚኖርበት ከማንም ሌላ ኃይል ሳይሆን በአንድ ላይ ከሚኖሩት የህብረተሰቡ አባላት ብቻ ነው። መንግስት በሃይማኖት ጉዳይ ሃይማኖት በመንግስት ጉዳይ ጣልቃ እንዳይገባ ለማድረግ የመንግስትና የሃይማኖት ተቋማት ተለይተው መዋቀር የሚጠይቅ ነው። የሃይማኖት እምነት ግላዊ ስለመሆኑ ሃይማኖቶቹ ከሚያስተላልፉት መልእክቶችና በቅዱስ መጽሐፍቶቻቸው ላይ ከተፈሩት አብይ ሐሳቦች በመጥቀስ መግለጽ የሚቻል ነው። የእምነት ጉዳይ በዋናነት ግለሰቡ በፈቃደኝነት በመቀበል ወይንም ባለመቀበል ላይ የሚያተኩር ነው። ይህ ሁኔታ ደግሞ የግለሰብ ውሳኔን የሚጠይቅ ከመሆኑም በላይ ግለሰብም ከፍተኛ አስተዋጽኦ እንዲያበረክት የሚገፋፋ ነው። ይህ ፈቃደኝነትና ግፊት ደግሞ አንድን ሃይማኖት የሚመለከት ብቻ ሳይሆን ሁሉም እምነቶችን የሚያካትት ነው። ስለሆነም እምነት ማንም በማንም ላይ ተጽዕኖ ሳያሳድር የሚከሰት የግለሰቡ ብቸኛ ጉዳይ መሆኑ መታወቅ ሲኖርበት ማንኛውም ዜጋ የትኛውን እምነት እንደሚያመልክና በዚህ እምነቱ ምን ለማድረግ እንደሚያስብ የግለሰቡ ውሳኔ ብቻ መሆኑን መቀበል ያስፈልጋል። ስለሆነም መንግስት በዚህ ጉዳይ የሚያገባው ነገር ጨርሶ አይኖርም። ባጭሩ እምነት በእያንዳንዱ ግለሰብ መብት ላይ የሚመረኮዝና የሚያነጣጥር በመሆኑ ይህ መብት ያለምንም ገደብ መከበር ያለበት ነው። የመድበለ ዴሞክራሲ መሰረተ ሐሳብም የሚያመላክተው ገለልተኛ የሆነ መንግስት ዜጎች ምንም አይነት ሃይማኖት እምነትም ሆነ የርዕዮተ ዓለም ግብረገብነት አስተሳሰብ እንዲይዙ ጭነት የማያደርግ መሆኑን ነው። እንዲያውም መድበለ ዴሞክራሲ ማንኛውም ዜጋ የፈለገውን ለማሰብ፣ ለማመን፣ ተስፋ ለመሰነቅ በተግባር እንቅስቃሴው ደግሞ ህሊናው በሚፈቅድለት መሰረት ስኬታማ ማድረግ እንዲችል ሁኔታውን ያመቻቻል። ይህ እንዳለ ሆኖ ዜጎች የትምህርት ተቋማትን በመጠቀም የተወሰነ እይታ ያለው እሳቤ እንዲስፋፋ መቀንቀናቸው የሚታይ ነው። የተወሰኑት መንግስት በእነሱ እምነት ላይ ብቻ እንዲመሰረት፣ ሌላው ደግሞ ሳይንሳዊ መሰረት አለው ብለው በሚያምኑበት ርዕዮተ ዓለም እንዲገነባ፣ ሌላው ደግሞ ጨርሶውኑ ፍጹም ገለልተኛ እንዲሆን ይመኛሉ። እነዚህ አስተያየቶች ኃይልና ግዴታ ሳይታከልባቸው ለአጠቃላይ ህዝብ የሚበጁና ብቸኛ ዘላለማዊ ህይወትና የእውነት መንገድ አዋቂ ነን እስካላሉ ድረስ በህብረተሰብ ውስጥ ቢንሸራሸሩና ውይይት ቢደረግባቸው የሚጎዱ አይሆኑም። ኢህአፓ የአንድን ወገን ሃይማኖታዊ እሳቤ ለአጠቃላይ ህዝብ ብቸኛ የህይወትና የእውነት መንገድ ነው የሚለውን አስተያየት አይቀበልም። ስልጣን በተቆናጠጠም ሆነ ለመቆናጠጥ በሚመኙ አካላት ቢቀርብ በጥብቅ የሚቃወመው ነው። በተመሳሳይ መልኩ ስልጣን ላይ ያለ ቡድን የራሱን አመለካከት ለህዝብ የሚበጅና ብቸኛ አመለካከት ብሎ በማወጅ ወይም ኃይልን መሰረት አድርጎ በህብረተሰቡ ላይ የሚያደርገውን ማናቸውም ተግባር እንዲሁ አጥብቆ ይቃወማል። ምድራዊው ህግ በአንድ ሃይማኖት ህግ ለመቃኘት የሚደረግ እንቅስቃሴ ጉዳትን የሚያስከትል ብቻ ሳይሆን መሰረታዊ የዴሞክራሲና የሰብአዊ መብቶችን የሚጻረርና ለመደራጀት መሰረት የሆነንና የማንነታችን መገለጫ የሚቃረን በመሆኑ አጥብቆ የሚቃወመው ነው። ሃይማኖት የግል ጉዳይ ብቻ ሳይሆን ህብረተሰባዊ ይዘትንም የሚላበስ ነው። መንግስት ከተወሰነ የሃይማኖት እምነት ጋር ራሱን ማጣበቅ አይገባውም። መንግስትና ሃይማኖት ከተዋሃዱ፣ በሌላ አነጋገር መንግስታዊ ሃይማኖት ከተገነባ የግለሰብ ነጻነት ይደፈጠጣል። የማንኛውም ህብረተሰብ አባላት በሃይማኖት እምነት፣ በርዕዮተ ዓለም፣ በአስተሳሰብ የተለያዩ አቋሞችን ያንጸባርቁና ሊለያዩም ይችላሉ። እነዚህ ልዩነቶች የችግር ምንጭ እንዳይሆኑ አርቆ አስተዋይነት በተሞላበት ሁኔታ ተቻችሎ ለማኖር መድረኩን ዴሞክራሲያዊነትን ማላበስ እንጂ በፍላጎት በማግባባት ቀርቶ ኃይልን ተመክቶ ተግባራዊ ለማድረግ ቢሞከርም የሚቻል አይሆንም። ፍቱን መፍትሄ ተብሎ የሚገመተውና በተለያዩ አገራት ከተገኙት ተመክሮች ለመገንዘብ እንደሚቻለው ሃይማኖትን ከማህበራዊነቱ ወደ ግል መድረክ መግፋት ሳይሆን መንግስት የአንድ እምነት ጥገኛ እንዳይሆን መከላከል ነው። ጥገኛ የሆነ መንግስት ዋነኛ ተግባር የሃይማኖት ብዙሃንነትን ማክበርና ማስከበር ነው። የወያኔ አገዛዝ በሃይማኖት ተቋማት ውስጥ ጉዳይ እጁን በጥልቀት ማስገባቱ ብቻ ሳይሆን በተቋማት ውስጥ ሰክስቦ ባስገባቸው ካድሬ ካህናትና ሀጂዎች፣ ኢማሞች አማካይነት የምዕመናኑን መብት እና የተቋማቸውን ነጻነት በመጋፋት ክፉኛ የመብት ጥሰት እያደረገ ይገኛል። የሙስሊሙ ዜጎችን ለማፈን ኃይል ተጠቅሟል። ቅጥረኞቹንም አሰማርቷል። ክርስቲያኑን አስፈራርቶ ለከይሲ ተግባሩ መጠቀሚያ ለማድረግ ያልጣረው የለም። በ2006 ዓ.ም ተመረጥ በአንዋር መስጊድ በመመናኑ ላይ የወሰደው አስተካካይና ዘግናኝ እርምጃ የሚረሳ አይደለም። ስለሆነም በእነዚህ ሃይማኖት ተቋማት በአገዛዙ አማካይነት በመሪነት የተቀመጡት ግለሰቦች ፈጣሪያቸውና ለሕግ ሃይማኖታቸው ሳይሆን ለአገዛዙ ታማኝ አገልጋይ ሆነው በመመናኑ ትከሻ ላይ ሳይወዱ በግድ ተቀምጠውባቸው በርካታዎች ለስቃይ ሰለባነት ተዳርገዋል። ሃይማኖታዊ ተልእኳቸውን ለመመናኑ በተገቢው ደረጃ ለማበስከት ባለመቻላቸው እየቀረበባቸው ያለው ተቃውሞ ግለቱ በየጊዜው እየጨመረ ይገኛል። የወያኔ አገዛዝ የሃይማኖት ተቋማትን በውስጣቸው ጉዳይ እንዳሻ ጣልቃ መግባት ብቻ ሳይሆን ለሱ ፖለቲካ መገልገያ ሲያደርግ በተደጋጋሚ የታየ ነው። በዚህ በኩል በተለይ የክርስትናና የሙስሊም መሪዎችን በመየመገናኛ ብዙሃን በማቅረብና ሰፊ ጊዜ በመስጠት አገዛዙ እየተከተለ ያለው ሁኔታ ተገቢና ትክክል መሆኑን በተደጋጋሚ እንዲሰብኩላቸው አድርጓል። በተለይ የካድሬነት ባልተለየ ሁኔታ የሚደርስበትን ተቃውሞ ለመከላከልና የትግሉን አቅጣጫ ለማስቀየር ከተወሰኑ ወራት በፊት የኢትዮጵያ የሃይማኖት ተቋማት ጉባኤ በማዘጋጀት ምዕመናኖቻቸው ሆኑ በአጠቃላይ ሕዝብ ሊከተለው የሚገባ የማሰልጠኛ ምዕራፍ በማዘጋጀት እየተንቀሳቀሰና እየተሰማራ ይገኛል። በራሱ ሙሉ ቁጥጥር ስር ያደረጋቸውን የፕሬስ ተቋማት ብቻ ሳይሆን ሕዝባዊና ሲቪላዊ ድርጅቶችን ሁሉ ሳይወዱ በግዴታ መጠቀም ያድርጓቸዋል። አገዛዙ በሕዝቡ ዘንድ ተቀባይነትን ማጣቱ በመጠነ ሰፊ ፕሮፓጋንዳ ሊሸፍን እያደረገ ያለው እርምጃ ለጣልቃ ገብነቱ ከበቂም በቂ ምስክር ነው። ይህ የአገዛዙ እኩይ ተግባር የሃይማኖት ተቋማትን ነጻነት ገፎ የሚጥል በይቅርታ ሊታለፍ የማይችልና የሚወገዝ የመብት ድፍጠጣ ተግባር ነው። ኢትዮጵያ ሕዝብ ለሃይማኖቱ ቀረቤታ ያለው መሆኑን ክብር በመንፈግና ምንም አይነት እውቀት የሌላቸውን የፖለቲካ ካድሬዎች በሃይማኖት ጉዳይ ሰብስቦ ለመማንን በማዋከብና ወዳልሆነ አቅጣጫ መግፋት ከወንጀልም ወንጀል መሆኑ ሊታወቅ ይገባል። በትግል መታረም የሚኖርበት ሁኔታ መፈጠር አለበት እንጂ በቸልታ የሚታለፍ አይደለም። በዚህም ምዕመናኑ መሆኑ አገር ወዳዶች የበኩላቸውን ጥረት ማድረግ ይገባቸዋል። ይህ የወያኔ አገዛዝ የመብት ረገጣ ስልጣን ከመያዙ በፊት የነበረ መሆኑ የእንቅስቃሴው ታሪክ ይመሰክራል። በግልም ሆነ በክርስትና እምነት ተከታዮች ላይ ብቻ ሳይሆን በአጠቃላይ ያራመድ የነበረው ፖሊሲ ባልተቀበሉና ለሱ ባላጎነበሱ በርካታ የትግራይ ተወላጆች ላይ የፈጸመው አሳዛኝና አሰቃቂ ግፍና በደልም ከቶም የማይረሳ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለሁለት ተከፍላ አንዱን በአገር ቤት ሌላኛውን ደግሞ በውጭ አገር ሁለት ፓትርያርኮችን ለማስተናገድ የተገደደችበትና እስካሁን ድረስም ችግሩ መፍትሄ ሳያገኝ የቆየበት ምክንያት አገዛዙ የጣልቃ ገብ እጁን በስፋት በማስገባቱ ነው። የወያኔ አገዛዝ በዚህም ብቻ ሳይወሰን በተለይ በውጭ አገር ያሉ ቤተክርስቲያናት በጎጥ በመከፋፈል በካድሬዎቹ አማካይነት በስፋት የሚያደርገው እንቅስቃሴ በየቦታው የሚታይና የሚደመጥ ነው። ፖለቲካና ሃይማኖት ሳይደበላለቁ በየመስኮቻቸው ሊሰሩ ይገባል የሚል የጸና እምነት ያለው ኢህአፓ ሃይማኖት የግል ነው፣ አገር የጋራ ነው በሚልም ግስትና በሃይማኖት ተቋማት ሊኖር የሚችለውን ግንኙነት አስመልክቶ የወያኔን አገዛዝ ድርጊት አጋልጧል። የሃይማኖት ተቋማትን በበኩላቸው ከአምልኮ አስተምህሮቻቸው ባሻገር ለምዕመናኑ ደህንነት ለደህንነታቸው በአጠቃላይ ለህዝብ በሚችሉት ሁሉ ጠበቃ ሆነው እንዲቆሙ አበክሮ ቀስቅሷል። በዜጎች ላይ በደሎችና ብዝበዛዎች ሲከሰቱ ዜጎች ተቃውሞ እንዳያሰሙ በተደጋጋሚ የከበረ ጥሪ ሲያስተላልፍ የቆየ መሆኑም የሚታወስ ነው። በተለይም በአገዛዙ የደህንነት ጠባቂዎች የሚደርስባቸውን ድብደባና እርግጫ ለመሸሽ ሲሉ በአዲስ አበባ ቤተክርስቲያንን ተጠልለው የነበሩ ዜጎች በኃይል ማስወጣትና ለእስር እንዲዳረጉ መዳረግም ትክክል አለመሆኑን በመግለጽ እንዲሁ ካህናት ለምዕመናን ደህንነት መቆም ሲገባቸው አለመቆማቸው ስህተት እንደነበረና መታረም የነበረበት መሆኑን አክብሮት በተመላበት መልክ አቤቱታውን መግለጹም የሚረሳ አይደለም። ከዚህ መልእክት ጋር የህዝብን ሰላም የነሱ የወያኔ አገዛዝ አስከፊ ተግባሮችን አጥብቀው እንዲያወግዙም አበክሮ ጠይቋል። በህዝብ ላይ የሚደርስ በደልን በመቃወም ለሚያከናውኑት አኩሪ ተግባር የህብረተሰቡ ሙሉ ድጋፍ ሊጠይቁ የሚገባቸው መሆኑን ከመጠቆሙ በላይ ኢህአፓ በዚህ በኩል ምንጊዜም ከጎናቸው የሚቆም መሆኑን አስምሮበት መልእክቱን ሲገልጽ ቆይቷል። ከተመክሮ እንደሚታወቀው የሃይማኖት ተቋማት ለተከታዮቻቸው ጠበቃ ሊቆሙ የሚችሉት የመንግስትን ተግባር እንዳለ በመደገፍ ሳይሆን ከአገዛዙ ተለይተው የራሳቸውን ጉዳይ በራሳቸው ለማስተዳደር ነፃ ሆነው ሲደራጁ በመሆኑ በዚህ ሐሳብ ላይ የበኩላቸውን አስተዋጽኦ እንዲያበረክቱ በተደጋጋሚ ቀስቅሷል አስተምሯልም። እምነት ስሜትን ኮርካሪ ናትና በእምነቱ የሚጸና ህይወትን ለመስዋዕት ለማቅረብ እምነቱ ለዚህ የሚያስፈልገውን የመንፈስ ውስጣዊ ኃይልና ብርታት የሚሰጥ በመሆኑ ንጹህ ልቦና ማየትን የሚጠይቅ ነው። ለዚህም ነው ሃይማኖትና መንግሥት ለይተው እንዲዋቀሩ ማድረግ መሰረታዊ የሚሆነው። ይህ ማለት ደግሞ ፍጹም ጸረ ሃይማኖት ሆኖ እምነትን ከፖለቲካ መድረክ ማጥፋት ማለት አይደለም። ይልቁንም ሃይማኖቶች መካከል የተዛባ ልዩነትን በማጥፋት እኩልነትን በመካከላቸው ለማስፈን ነው። ሃይማኖትና ፖለቲካ ተለያይተው እንዲዋቀሩ የማድረግ መርህ ጽንስ የሚመሰረተው በዚሁ በእኩልነትና በግለሰብ መብት መከበር ላይ ነው። የሃይማኖት እምነት ተልእኮን በሚመለከት እንደ ተቋም በህብረተሰብ ውስጥ ሊያበረክት የሚችላቸውን አስተዋጽኦ በሚገባ መገንዘቡ በሃይማኖትና በፖለቲካ መካከል ሊኖር የሚችለውን ግንኙነት በጥሩ መሰረት ላይ ለመገንባት የሚረዳ ነው። መለያየታቸውና የመተባበራቸው ሂደት ከተለያዩ አገሮች ተመክሮ ለመረዳት እንደሚቻለውም ወርድና ስፋቱ ከሀገራችን የባህልና የአኗኗር ሁኔታ ጋር በሚጣጣም መልኩ ማደራጀትና መገንባት ወሳኝ መሆኑን መጥቀሱም ከዚሁ አንፃር አግባብነት ያለው ነው። ከዛሬ 20 ዓመት በፊት ግሎባል ካፒታሊዝም ባሸናፊነት ወጥቶ ዓለምን በሱ ቅኝት ለመምራት እየተጨረጨረ ባለበት በአሁኑ ወቅት በዓለም አቀፍ ደረጃ የመንግስትና የሃይማኖት መለያየት ጽንሰ ሐሳብ እየተሸረሸረና የአስተሳሰብ ለውጥ እየተከሰተ መሆኑንም የምንመለከተው ነውና በጥልቀት ማየቱም አግባብነት ያለው ነው። የወያኔ አገዛዝ ስለ ፍትህ፣ መልካም አስተዳደርም ሆነ ስለ ዲሞክራሲ የሚያነሆልሉ አረፍተ ነገሮችንና አንቀጾችን እየደረደረ ህዝብን ለማስታለል እንደሞከረ ሁሉ ሃይማኖትንም በሚመለከት መንግስትና ሃይማኖት የተለያዩ ናቸው፣ መንግስታዊ ሃይማኖት አይኖርም፣ መንግስት በሃይማኖት ጉዳይ ጣልቃ አይገባም፣ ሃይማኖትም ከፖለቲካ ይርቃል የተባለውን በግልጽም ሆነ በስውር እንደ ሌሎቹ የህግ አገዛዞቹ አንቀጾች ጥሶ ጣልቃ በመግባት ሁሉ ነገር በራሴ ሙሉ ቁጥጥር ስር ካላደረስ በስልጣኔ ለመቆየት አልችልም የሚል አባዜ የተጠናወተው በመሆኑ የሃይማኖት ተከታዮችን እርስ በርስ የሚያጋጭ ተግባር እየፈጸመ ይገኛል። በተወሰነ ደረጃም አልተሳካለትም ለማለት አያስደፍርም። የወያኔ በሽታ ኢትዮጵያዊ ችግሮቻችንን በኢትዮጵያዊ አይን ለማየትና ህዝቡ ፍላጎት መሰረት መፍትሄ ለመስጠት ከመጀመሪያውኑ የተመሰረተበት ራዕዩ የሚፈቅድለት አለመሆኑ ነው። አጤ ኃይለ ሥላሴ ያገዛዝ ዘመን በወረቀት የሰፈረ የእኩልነት መብት የነበረ ቢሆንም በተግባር ባለመረጋገጡ ህዝብ በስርዓቱ ላይ አምፆ ሊያስወግደው ችሏል። እዚያን ወቅት የሃይማኖት እኩልነትና የመብት መረጋገጥ አለመኖሩን በመቃወም እስልምና እምነት ተከታይ የሆኑ ዜጎቻችን የተቃውሞ ሰልፍ ባደረጉበት ወቅት የክርስትና እምነት ተከታይ ዜጎቻችን አብረው ከጎናቸው በመቆም ለስርዓቱ መውደቅ የበኩላቸውን አስተዋጽኦ ማበረከታቸው በታሪክ ማህደራችን በህዝባችን አጥንት የታጠረና በደም ቀለማቸው የተጻፈ ምንጊዜም የማይረሳ አኩሪ ቅርሳችን ነው። ይህ ክስተት በአሁኑ ወቅትም የማይደገምበትና ሌላ የጀግንነት ታሪክ የማይጻፍበት ምንም ምክንያት አይኖርም፣ የሚያግደውም ኃይል ሊኖር አይችልም። የአባ የኦርቶዶክስና የእስልምና እምነቶች በኢትዮጵያ በህብረተሰባችን ውስጥ በባህልም ሆነ በወጋችን ስር መሰረት የጣሉ መሆናቸውን ይገነዘባል። ስለሆነም እነዚህ እምነቶች በህዝባችን ውስጥ የጣሉትንና ያሰፈሩትን ተጽዕኖ በግልጽ የሚያየው ነው። እዚህ በመነሳት ግን ማንኛውም የእምነት ተቋም በህብረተሰባችን ውስጥ ከተግባር ላይ እየዋሉ ባሉት እሴቶች ብቸኛ የመተርጎም የበላይነት አላቸው ማለት አይደለም። ሁሉም እሴቶች በህብረተሰቡ አባላት በሞላ ተቀባይነት ለማግኘትም ሆነ ላለማግኘት በቀን ተቀን ተግባራት በመዳሰስ ይፈተሹና ሊጠኑ የግድ ይላል። በተመሳሳይ ሁኔታም ፖለቲካው ስለ እሴቶች ብቸኛ የመተርጎም ስልጣንም ሆነ ለእምነት ይዘት አቅጣጫ ሰጪ ሊሆን አይገባም። ያፓን ከወያኔና ከመሰሎቹ የሚለይበት አንዱ ነጥብም ይኸው ነው። ያፓ የመመስረቱ ዋና መነሻ አንዱ ነጥብ የዴሞክራሲና ሰብአዊ መብቶች አለመከበር እንደመሆኑ መጠን እነዚህ እሴቶች መከበር ሲታገል ከቆየውና አሁንም እየታገለ ከሚገኘው የክርስቲያንና የሙስሊሙ ማህበረሰብ በአጠቃላይ ከታጋዩ ህዝባችን ጎን መቆምና በግንባር ቀደምትነት መሰረት ግዴታው ነውና አሁንም እንደቀድሞ ከጎናቸው በመቆም በጽናት ይታገላል። ደጋግሞ እንደገለጸው የዜጎቻችን መብት ያለምንም መሸራረፍ ሊከበር የሚችለው በጋራ የሁሉንም ዜጋ መብት የሚያስከብር ነጻነትን የተላበሰና በሱ መርህ ላይ የሚመሰረት ዴሞክራሲያዊ ስርዓት ተገንብቶ ህዝብ የስልጣን ባለቤትነቱ በገቢር ሲያረጋግጥ ብቻ ነው። ከዚህ ውጭ ያለው ጉንጭ አልፋ ትረካ ነው። የሃይማኖት ነጻነትና እኩልነት በተግባር ይረጋገጥ፣ የኢትዮጵያ ህዝብ ያቸንፋል።
Come back and I'll tell you.